ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጳጉሜ 5 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ልጓም ለቆ ቼቼ ተላሽቶ ወለባ ሀተታ እናሰማለን። በማስከተልም አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ክፍል 4 አሰምተን ክፍል 1 ዝግጅታችን ይጠናቀቃል። ባለፉት ጥቂት ወራት በውጭ ሀገር የነበሩ ድርጅቶችን ወደ አገር አስገብቶ ለማስተናገድ አገሪቱ ያወጣቸው ወጪ በጣም ከፍተኛ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናገሩ። እነዚህን የፖለቲካና የሲቪክ ማህበራት አባላትን ያስተናገዱ ሆቴሎች ብቻ መንግስትን የጠየቁት ገንዘብ ወደ 40 ሚሊዮን መድረሱን እነዚሁ ምንጮች ተናገሩ ሲሆን ለመጓጓዣ እንዲሁም ሌሎች አገልግሎቶች የተከፈለው ወጪ ሲጨመር መጠኑ በጣም ከፍ ሊል እንደሚችል ይገመታል ተብሏል። አገሪቱ በከፍተኛ ችግር ውስጥ ባለችበት ሁኔታና በድህነትና በየቦታው ከቤት ንብረታቸው ተፈናቅለው በተራድኦ ርጅት መስዋዕት የሚኖሩ ዜጎች በርካታ በሆኑበት ሁኔታ በዚህ መንገድ ገንዘብ ማዋከን ኃላፊነት የጎደለው እርምጃ ነው የሚሉ በርካቶች ናቸው። በምዕራብ ጉጂ ዞን ተፈጥሮ ከነበረው ግጭት ጋር በተያያዘ የቡና ማጠቢያ መሳሪያዎቻቸው የወደመባቸው 27 ባለሀብቶች መንግስት 150 ሚሊዮን ብር ካሳ እንዲከፍላቸው ጠየቁ። ባለሀብቶቹ ቡና የሚያጥቡ መሳሪያዎች ወደ ቦታው በማስገባትና ጥራት ያለው ቡና ወደ ውጪ በመላክ ለረጅም ዓመታት በስራው ላይ የቆዩ መሆናቸውን ጠቅሰው በጌዲዮና በጉጂ ብሔረሰቦች መካከል በተነሳው ግጭት ምክንያት ሁሉም መሳሪያዎቻቸው የወደሙባቸው መሆኑን ገልጸዋል። መንግስት ካሳ እንዲከፍላቸውና መልሶ ለማቋቋም ተጨማሪ እርዳታ እንዲያደርግላቸው ጠይቀዋል። የወያኔ ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተጠናቀቀ መሆኑ ታወቀ። ይህን ጉዳይ አስመልክቶ የዜና ተቋሞች ባወጡት ዘገባ ስብሰባው ስለሚቀጥለው የፓርቲ ጉባኤ ዝግጅት ውይይት የተደረገበት መሆኑ ይገለጽ እንጂ ቀደም ባሉት ስብሰባዎች የተነሱ የልዩነት ነጥቦች መፍትሄ ማግኘት አለማግኘታቸው አልተገለጸም። መጪው ጉባኤ አዋሳ ላይ እንደሚካሄድ ቢገለጽም ቀኑ ይፋ አልተደረገም። ከደቡብ ሱዳን ዋና ከተማ ከጁባ ተነስቶ ዩሮል ወደ ተባለ ከተማ 23 መንገደኞችን አሳፍሮ ይጓዝ የነበረ መንገደኞች መለስተኛ አውሮፕላን ብልሽት ገጥሞት በአንድ ሃይቅ ውስጥ በመውደቁ ከተሳፋሪዎቹ መካከል 20 በሃይቁ ውስጥ ሰጥመው የሞቱ መሆናቸው ታውቋል። ከሞቱት መካከል 3ቱ ህፃናት መሆናቸውን ባለስልጣኖች ተናግረዋል። ከሞት የተረፉት 3ቱ መካከል አንድ የ6 ዓመት ልጅና አንድ ጎልማሳ ሲገኙበት 3ኛው የኢጣሊያን ዜግነት ያለው የተራድኦ ድርጅት ሰራተኛ መሆኑንና ህክምና እየተደረገላቸው መሆኑም ታውቋል። ሰኞ ጳጉሜ 5 ቀን በሊቢያ ዋና ከተማ በትሪፖሊ የሀገሪቱ የነዳጅ ማውጫ ኩባንያ ጽህፈት ቤት መሳሪያ የታጠቁ ግለሰቦች ገብተው ተኩስ በመክፈት ፈንጆችን በማፈንዳትና ሰራተኞችን በማገት ጉዳት ያደረሱ መሆናቸው ታውቋል። የጸጥታ ኃይሎች ወደ ህንጻው ገብተው ለመቆጣጠር ቢሞክሩም እስካሁን 2 ሰዎች መሞታቸውና ሌሎች 10 መቁሰላቸውን ባለስልጣኖች ገልጸዋል። በህንጻው ላይ የፈነዳው ፈንጂ እሳት በማቀጣጠሉም በርካታ የህንጻው ክፍሎች ተቃጥለዋል። ጥቃቱን የፈጸሙት 6 አጥቂዎች በአሁኑ ወቅት ያሉበት ሁኔታ የማይታወቅ ሲሆን ምን ያህል ሰራተኞች አግተው መያዛቸው አልታወቀም። በሊቢያ ዋና ከተማ በትሪፖሊ ከጥቂት ቀናት በፊት የተጀመረው የርስ በርስ ጦርነት አሁንም ያልበረደ መሆኑ እየተነገረ ሲሆን የዛሬው ጥቃት ከዚሁ ጋር የተያያዘ መሆኑ ይገመታል። በሶማሊያ ዋና ከተማ በሞቃዲሾ አንድ መኪና ላይ የተጫነ ፈንጂ ፈንድቶ 6 ሰዎች መሞታቸውና 16 ሰዎች መጎዳታቸው ታውቋል። ከተጎዱት መካከል የጤና ባለሙያዎች የሚገኙበት ሲሆን በፈንጂው ሆዳን የሚባለው ቀበሌ ጽፈት ቤት ሙሉ በሙሉ የወደመ መሆኑም ተነግሯል። ለጥቃቱ ኃላፊነት የወሰደ ወገን ባይኖርም የአልሽባብ ታጣቂዎች እንደሆኑ ይገመታል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ለጓምለቆ ቼቼ ተላሽቶ ወለባ ያገር ጉዳይ በዋዛ ፈዛዛ የሚያዝ የሚታይ አይደለም። ከሁሉም በፊትና ከሁሉም በላይ ኢትዮጵያ እናትና አገራችንን የሚጎዳና የሚያፈርስ ነገርን ሁሉ ጠንቀቅ ብሎ አይቶ መቋቋም መቻል አለብን። በመብት ሽፋን ወያኔ ከፋፍሎ መብት አልባ እንዳደረገን የምንረሳው አይደለም። ዛሬም ለመከራ ዳርጎን አለና የግንጠላ አቀንቃኞች ሞኛ ገዘው ፈሊጥ ሆኖባቸው የሚመኙት የሚያዋጣቸውም የሚጠቅምም አይደል ቢባልም ቀጥለውበት ይኸው እስከዛሬ መፍትሄ ሳይሆኑ ችግር ሆነው መነቀል ያለበት ሰንኮፍ ሾክ ሆነው ይገኛሉ። ዘረኝነት በሁሉም መልኩ መወገድ ያለበት ደዌ ነው። የትግላችን ይዘትና ግብ ምን እንደነበረና እንደሆነ እናውቃለን። በጫቃችን ላይ ያለውን የጭቆና ቀንበር አውልቀን ጥለን ነጻነትና ዴሞክራሲን እውን ለማድረግ ነበር። የወያኔን ዘረኛ አገዛዝ ለምን እንደታገልነውም ሁሉም ያውቃል። ደማችንን ለምንና ለማን እንደገበርንም አልሳትንም አልተደናገርንም። ይህን ማለቱ ግን ሙሉ በሙሉ ሐቅ ነው ብሎ አፍን ሞልቶ መናገር ወደማንችልበት ደረጃ መድረሳችን ደግሞ ተጋፍጦን ያለ ሐቅ ነው። የታገልነው ወያኔን አገዛዝ አስወግዶ በህዝባዊ መንግስት ለመተካት እንጂ ወያኔን ጠጋግኖ በአዲስ መልክ ለማስቀጠል አልነበረም። ለውጥ አመጣን የሚለው አገዛዝ ግን ኢህአዴግን አጠናክሬ አስቀጥላለሁ፣ ለችግራችን ሰነዳዊ መሰረት የሆነውን ህገ ወያኔ አስከብራለሁ እያለን እየነገረን ለውጥ መጣ ትግል በቃ ብለን ጮቤ መርገጥ የሚገባን አልነበረም። ፍትሃልባ አገዛዝ መቀጠሉም ኢንጂነር ስመኝ ራሱን ገደለ ብለው ደርቀው አይናቸውን በጨዋጥበው ሲነግሩን መገመት ማወቅም በተገባን ነበር። ክንፈ ተነስቶ አዜብ ስትሾም፣ ሳሞራ በሰዓረ ሲተካ፣ በፍቅርና ይቅርታ ሽፋን ወንጀለኞችና ነፍሰ ገዳዮች በሕዝብ ደምም የታጠቡ አውሬዎች የክብር እንግዳ ሆነው መድረክ ሲያጣበቡ ስናይ ለውጥ መጣ ማለቱ ይከብደናል። ሕዝብ እንደ በፊቱ አልገዛም በማለቱ ወያኔ እንደ በፊቱ መግዛት አቅቶታል። መዳከሙ ሐቅ ነው። ወደ በፊቱ ጥንካሬው ሊመለስ አይችልም ብለው የሚያስቡ ብዙዎች ቢኖሩም አገግሞ ሊነሳ ግን መፍጨርጨሩ የማይቀር ከመሆኑ ባሻገር ገዢዎቹ ራሳቸው ጠግነንና አጠናክረን እናስቀጥለዋለን እያሉን ነው። ኢህአዴግ ውስጥ ዋናው አባል ወያኔ ሆኖ መቆየቱን ገና ከወዲሁ ልንረሳም አይገባንም። ተላሽቶ ወለባ መሰለብን ያልነውም ለዚሁ ነው። በኢትዮጵያ ሆነ በመላ አፍሪካ የፖለቲካ ስልጣን የሚሰርጸው ከጠመንጃ ነው። ባለጉልበት ነው ገዢ ሆኖ የባጀብን። ፍቅር፣ እርቅ፣ ሰላም ወዘተ ዛሬ ሚዛን ያለው ትርጉም የላቸውም። ማለትም ህዝብ ባለድል ሆኖ ጠላቶቹን እስኪያስወግድ ድረስ። ያኔ የሚፈለገው ሰላም፣ መኖር ያለበት ፍቅር፣ መታየት ያለበት ህዝባዊ ይቅርታ በሐቅ ይከሰታል። ጥፋታቸውን አምነው በአሶሳ፣ አርባ ጉጉ፣ ምስራቅ ወለጋ አማራ ብለው የፈጁትን አማራ ይቅርታ ሳይጠይቁ የክብር እንግዳ ተደርገው መያዛቸውን የሚመሰገን ሳይሆን በጥብቅ የሚወገዝ ነው። አማራን ጨርሱ ብሎ መካሪውና ፍጅት ጋባስ ቀስቃሽ የነበረው የመለስ መጋዣ ቄስ ነኝ ብሎ ተመልሶ የክብር እንግዳ መደረጉ አሁንም ቆሻሻው እንዳልጸዳ ጠቋሚ ነው። በባድሜ ብዙ ሺህ ዜጎች ደማቸውን አፍሰው አገር ድንበር አስከበሩ ስንል ገዳያቸውን ጋብዞና የተሞተለትን መሬት ሰጥቶ መገኘትም ራስን የሚያስገምት እንጂ ሰላም ፈላጊ የሚያደርግ አይደለም። ከመቼውም ጊዜ በበለጠ ኢትዮጵያ ለባዕዳንም ጥቃት ተጋልጣ እንደምትገኝም ማንም አገር ወዳድ ሊክደው የሚችል አይደለም። አገዛዙ አገራዊ ክብርና ጥቅማችንን ሸጦ እያለ ጠቃሚ ለውጥ መጣልን ማለቱ ከስህተት በላይ ነው። ሁሉም የፖለቲካ እስረኞች አልተፈቱም። የሕዝብ መብት በነቂስ እየተደፈረ እየተሻረ ነው። ሥራ ማቆም አድማ ያደረጉ አልታፈኑም። አዳዲስ እስረኞች አልታገቱም። አንዳንዶች ለውጥ መጥቷልና በትንሽ ቀን ሁሉም ሊሟላ የሚችል አይደለምና ታገሱ ሲሉም አድምጠናል። አያያዙን አይቶ ይፈርዱ ነው የሚባለው። ሕዝብ የጠየቀውና የሚፈልገው የሽግግር ሂደት ታግዶ ሕዝባዊ መሠረት የሌላቸው ኢምንትና ገንጣይ ጠባብ ቡድኖችን መሰብሰብ የሚያሳየን አካሄድ ደስ የሚል ወይም የሚያበረታታ አይደለም። በነጻ ጋዜጠኞች ላይም የድሮው ሕግ በአዲስ በሥራ ላይ ሊውል እንደሚችልም አትንኩኝ የሚለው የገዢዎቹ ሁሉን አውቅላችኋለሁ የሚጠቁም ነው። ከወዲሁ ነገ ምን ይመስላል ለሚለው ጥያቄ ስሜታዊ ያልሆነ ግምትና መልስን መስጠት ያስፈልጋል ማለት ነው። ሕዝብ ጦርነት ሰልችቶታል በሚል ወያኔን ያደላደሉ፣ አማራ የሚባልም ህዝብ የለም በማለት ውጅምብር የነዙ ዛሬ በቃን አላሉም። ወያኔ በከረረ ትግል ነው የሚወድቀው። ዛሬ ቀውስ በቀውስ የሆነውም በህዝብ ትግልና መስዋዕትነት ብቻ ነው። ግለሰቦች ወይም የሆነ ቡድን ይህን ሁኔታ አላመጣም። ትግል ከቆመ የሚፈለገው ድል የወያኔ አገዛዝ መወገድ አይገኝም። በቀደዱት ያው ያስቸገረን ቦይ ውስጥ ገብተን መፍሰሱ ኃላፊነትን መርሳት ነው። ትግሉን መቀጠል ግዴታችን ነው፣ ብሔራዊ ግዳጃችን። ህዝብ ሰላምን ይፈልጋል። ከዚህ በላይ ጭቆናን ጠልቷል። በስመ ሰላምና ፍቅር ጭቆናን እንዲችል ማንም መስበክ መሞከር የለበትም። ከኢትዮጵያዊነት ወደ ጎጠኝነት ከተው ሊያባሉን የሚጠሩትንም በጊዜ ማቸነፍ ይኖርብናል። ትግል እንደሚቀለበስ ወይም ማጅራት እንደሚመታ ከራሳችንም ከሌሎችም ተመክሮ የምንማረው ነው። ወዳጅ የመሰሉትም ከመቀጽበት ሊከዱ እንደሚችሉም እንዲሁ አስተማሪ አንጠይቅም። በ1953 ዓመተ ምህረት በታህሳሱ መፈንቅለ መንግስት ሙከራ አለቀ ደቀቀ ተብሎ በሬዲዮ ተላልፎ ነበር። ግን አጼው ተመልሰው መፈንቅሉን የሞከሩትን ገለው ለብዙ ዓመታት ገዝተዋል። አለቀ ደቀቀ በቃ ተፈጸመ ብሎ ከገዢዎች ጋር ለመጮህ መቸኮሉ ለህዝብም ለአገርም የሚጠቅም አይሆንም። የመንጋ ድምዳሜ መሰረት ያለው ግምገማ ሲሆን ስናይ ቆይተናልና ነው። ተጨባጭ ሁኔታውን በጥሞና ማየት፣ ጠላትና ወዳጅን መለየት፣ በሐሰት ዜናና ልፈፋ አለመደናገር ይገባናል። ወያኔ ሸሽቶ መቀሌ መሽጓል አዘናጊ ሐሰት ዜና ነው። ከትግራይ መሬት ሳተላይት ወደ ጋዋ ልንልክ ነው። ዘይት ቤንዚን በሰፊው ተገኝቷል። ኢኮኖሚው እየተመነደገ ነው። ለ800,000 የኦሮሞ ወጣቶች የሥራ መስክ ተከፍቷል። ሕዝብ ሁሉ አገዛዙን ደግፏል ወዘተ። ለወሬ የለው ፍሬ ውሸቶች ናቸው። ዴሞክራሲና ተክለሰውነት ተጸራሪ ናቸው። በሕዝብ ድምፅና ፈቃድ የሚመረጡ መሪዎች ሳይሆኑ ራሳቸውን ወይም እርስ በርሳቸው የተሿሿሙ ለሥልጣን እንዲበቁ ከሰዎቹ በስተቀር የፈለገ የለም ማለት እንችላለን። ልጓም ለቆ ቼቼ በሕዝብ ደረጃ ከቶም ጠቃሚ ሊሆን እንደማይችል ደጋግመን ያልነው ነው። ዋና ዋና ጉዳዮችን ረስቶ መወዛወዝ አገርን ያሳጣናል። የተነሳው የሕዝብ ሥልጣን ጉዳይ መልስ አላገኘም። ያገኘው ምላሽ የነበረው ቀባቀባ ተደርጎ ይቀጥላል የሚል ነው። ሁሉም የፖለቲካ እስረኞች አልተፈቱም። ወልቃይት ጠገዴ፣ ሰቆጣ ወዘተ ለጎንደር ወሎ አልተመለሱም። ጸረ ሕዝብ አዋጆች አልተሻሩም። ወያኔዎች በቁጥጥር ሥር አልዋሉም። ወንጀለኞች ታቅፈዋል። ለውጡ ምኑ ላይ ነው? ሶምሶማው ለምን ነው? ከገዢዎች በስተጀርባ ያለው ሰንደቅ ዓላማ አሁንም የኢትዮጵያ አይደለም። ሁኔታው ለዘረኞች በጣም የሚያመች ሆኖ ይገኛል። በወያኔ የፈረሱ የሕዝብ ማኅበራትና የተሰደዱ መሪዎቻቸው ወደ ቦታቸው እንዲመለሱ አልተደረገም። በሰርቶ አደሩ ሕዝብ ደሞዝ ላይ ምንም ውሳኔ ሊሰጥ ሙከራ አልታየም። መቅደም ያለባቸው ጉዳዮች ተረስተው ቀዳሚ ያልሆኑትና በተለይም ቲያትር የሆኑ ሂደቶች ደምቀው ይታያሉ። ዝግጅቱ ኢህአዴግን ጠግኖ ለማስቀጠልና ገዢዎቹን ለማስመረጥ ብቻ ነው። ያው ለተኮለኮሉት ፍርፋሪ ለግሶ ኮረኮንቹ በስቶ የሕዝብን ትግል ሊያደናቅፍ ተዘጋጅቶ ስለምናይ ትግላችን ይቀጥል፣ በግማሹ አናቁመው፣ ጸረ ወያኔው ትግል ይፋፋም፣ እስከ ሙሉ ሕዝባዊ ድል ማለት ግዳጃችን ሆኖ ይገኛል። ጸረ ወያኔው ሕዝባዊ ትግል ተፋፍሞ ይቀጥል። Thank you. አርማቶቻችን በማስከተል አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ነሐሴ 5 ቀን ከፍኖተ ርዕይ ጋር አድርገውት የነበረውን ቆይታ ክፍል 4 እናሰማለን። አቶ ኢያሱ እስቲ ለለማዳ ወይም አስመሳይ ተቃዋሚዎች እንዲሁም ደግሞ ጦራለን ይያሉ ህዝብን ለሚሸነግሉና በየሚዲያዎቻቸው አንጎላ ጠባን ለሚያስፋፉና ላስፋፉ ክፍሎች አንዲበሉ
አይኛ እንግዲህ አሁን ለጅብ አያት ብላውለን መምከር አንችልም። ማይሰራ ምክር ነው። እነዚህ ቡድኖች ከህዝብ ገንዘብ መውሰድ በፖለቲካው መጠቀም መነገድ እንትን ያሉ ሰው ለነሱ መካሪ ለመሆን አንችልም። ብዙ አመት አቋማችንን ገልጸናል። ደሞ በጎኖ ለተኩራ ሊቀርብ የሚፈልግ ደግሞ ክፍል ካለ እሱ ደግሞ ሲነገረው ካልሰማና አሁንም ደግሞ በሩበዝብዙን አታሉን ተጫውቶብን ብሎ ዝግጁ ከሆነ ደግሞ እሱንም ምንም መክረው ነገር የለም። እኛ ለህዝባችን መያዝ ያለበትን አቋም የሚመስለንን መጠንቀቅ ያለበትን የክፍፍል ስራዎችን አደናጋሪ ወሬዎችን የሚያታልሉ ቅስቀሳዎችን ውሸቶችን እናጋልጣለን። ያን ይዘናል። ብዙ ጊዜ እኛ ካልሆንን እኛ ያልነው ካልሆነ ይሉናል። ልከኞች ናቸው ቀመኞች ናቸው እና ሚሉን ሁሉ በዚህ ነው። እኛ ማሆን ነገር ሲሆን ማሆን ነገር ነው እንላለን። ቀደም እንዳልኩ ቂም ሲያንሰን ነው። ልክ ደግሞ እዚህ ድረስ ያደረሰን ያታገለን እንትነው ልክ እኮ ያስፈልጋል ትግል ለሀገር ፍቅር ያስፈልጋል። ለሀገር ፍቅርና ለሀገራችን እንሞታለን ካልን ደግሞ ያ ልክ እንዲኖረን ያ እምነት እንዲኖረን ያ አቋም እንዲኖረን ያስፈልጋል። የጸና አቋም። ዛሬ ብቅ ያሉት እኮ ለሀገራቸው አንዲትም ነገር ያልሰሩ ያልታገሉ ያልተዋደቁ የግል ኖራቸውን ሲያደላድሉ የነበሩ ወይም ህዝብን በህዝብ ሊያጋጩ ሲሰብኩ ሲሰሩ በባዕድ ሲቀጠሩ የነበሩ ናቸው። አሁን የተሰባሰቡት በዙሪያው ተሰባስበው እኛ ነገሌ ማታ አንፈልግም። ደግሞ ህዝብ ያውቃቸዋል። ካላወቃቸው እንግዲህ በድርጊታቸው ያውቃል። ከጠቅላይ ሚኒስትሩ ጎን ሆነን ከሱ ጋር ሆነን ውጤት ያመጣ ስራ ለኢትዮጵያ እንሰራለን ብሎ የሚያምኑ ከሆነ ለምን ያናመናቸዋል ነው። እኛ ለምን እንደማናምን ለምሳሌ ኑና በደንብ በህጉ ተሳተፉ እንድጠርቷቸዋል እኮ ይላል። መጀመሪያ ይጥራና አይጥራንም አያውቁም እኮ ይሄን የሚሉት ሰዎች። ይጥራ እንጠራም አያውቁም። ምክንያቱም ያን ለማግለል ነው እንትኑ እርምጃ ሲወሰድ የታየው። አንድ እሱ ነው። ሁለተኛ ደግሞ ያ የነሱ አቋም ከሆነ እነሱ ከዙሪያው ይሰለፉና እስቲ ያጠናክሩትና ለውጡን ያምጡት። እውነት የምንለውን ህዝባዊ ለውጥ ካመጡ እኛ ደስተኛ ነን። እኛ ካልታገልና ካልሞት እኮ አንልም። በቂ ታግለናል ለኢትዮጵያውያን ለእውነቱ ከመነገር ካለበት። ከዚህ አርጉና ያምጡ። እኛ ደግሞ የለም ይሄ መንገድ አዋጣም ማለት ደግሞ የታጋይ ድርጅትነት መብታችን ነው። አዋጣም ስሜታዊ አትሁኑ አትሳሳቱ እንላለን። አትሳሳቱ እያልን መሳሳትን ከመረጡ ኃላፊነቱ የነሱ ነው። አትሳሳቱ ብለናቸው እነሱ የመረጡት መንገድ ቀና ሆኖ ውጤት የሚያመጣ ከሆነ ተሳስተን ነበርኛ አብለን ከነሱ ጋር አጨብጭበን አብረናቸው እንደባለቃለን ማለት ነው። ይሄንን መረዳት ለምን እንደሚያቀፋቸውና እኛ ላይ እንደ የሆነ ያለው ነገር እንደሚናገሩ አይገባኝም። አቋማችን ጸናለን። ይሄ ከአዲሱ ትውልድን አይስበውም ብሎም ሰውየውም ተናግሯል። አዲሱ ትውልድ ምንድነው የማይስበው አቋም? ህዝባዊ መንግስት ይመሰረት ነው? ዴሞክራሲ ነው? ጠንካራ ቃላት ትጠቀማላችሁ። እንዴ አንዳንድ ጊዜ እኮ አካፋ ማለት አስፈላጊ ነው። እኔ ወደ ሌላ ምሳሌ አልገባም፣ ግን ምን ነገር አለበት? ምን እንዲሸፋፍኖ ሽፍንፍን ምግብ ማቅረብ አንችልም። አምባገነናዊ ዝንባሌ ነው የሚታየው። ህዝበኝነት ነው ይሄ፣ ወደ አምባገነንነት ነው የሚያመራው። ይሄ ህዝብን አይወክልም፣ የህዝብን ትግል ያደናቅፋል ብለን እስካመንን ያንን ማለት አለብን። ግልጽ የማድረግ የማቅረብ በግልጽ የማቅረብ ግዳጅ አለብን። ያን ግዳጅ ደግሞ የምንወጣው በግልጽ ተናግረን ህዝብን የማያውቀውን እንዲያውቅ የተሸፈኑን የገለጠለት ባለበት ሁኔታ እና እንትን ማወቅ የማይችለው እኛ የምንችለው ከሆነ የምናውቅ ከሆነ መግለጽ አለብን ማለት ነው። እንገልጻለን እና ብዙ መንጫጫት ያሳያሉ። እንደ ሀገራችሁ ብትገቡ ይሉናል። አሁን በውጭ ያለ ነው እንጃ ገባለን፣ ግን ሀገራችን ማንም የሚከለክለን ሁናቴ ልንገባ አንፈልግም። ሀገራችን እንወዳለን፣ ሀገራችን እንፈልጋለን። በስደት የኖሩ ኢትዮጵያውያን ሀገራቸው መመለስ ይፈልጋሉ፣ ግን ሲመለሱ ለሰላም ለዴሞክራሲ አንድ ለምትሆን ኢትዮጵያ ነው እንጂ በየመንገዱ በየአደባባዩ እንዳለፈው እንደ ኢንጂነሩ ወያኔ የሚደፋቸው ከሆነ አይመለሱም። እምነት ያስፈልጋል። ይሄ እምነት ተረጋግጧል ወይ? እንኳን ለሌሎች ለራሱ ጠቅላይ ሚኒስትር ለሆነው ሰው እንኳን የሚያሰጋው ሁኔታ እንዳለ ምንም ምስጢር አይደለም። እናውቃለን እኮ ምን እየተካሄደ እንደሆነ።
ትግል ማለት ራስን እስከ መስዋዕት ማቅረብ ነው ይባላል። የኢህአፓን ትግል በሚመለከት እርሶ ምን ይላሉ?
ምን መሰለ፣ ስለ ትግልና ስለ መስዋዕትነት ለኢህአፓ አስተምራሉ የሚል ሰው በጣም በጣም እንደው ከስተት ስተት የፈጸመ ነው፣ ኃጢአተኛ ነው ማለትም ይችላል። ለመሞትማ ሞተናል እኛ፣ ሞትም እናውቅበታለን። ሞትም መስዋዕትነትም እናውቃለን። ስንት ጓዶቻችንን ያጣንበት ትግል ነው። ደፍረን ኢህአፓ ደፍሮ በስንት ቦታ ታግሏል። ይሄ እኮ ያለና የኖርንበት ሁናቴ ሲሆን፣ ሁለተኛ እኛ እኮ አለን ኢትዮጵያ። እኔ መሄድ አለብኝ? ይሄ ከመሰላቸው በጣም ይሳሳታሉ። ኢትዮጵያ ውስጥ አለ ኢህአፓ አለ፣ በህቡዕ እንሰራለን። አሁንም እየሰራን ነው። ዝም ብለን ተኝተን እኮ ወሬ እያወራን አይደለም ያለ። እንሰራለን በህቡዕ በየትሩ ገብተን እንሰራለን። በየትግል መልስ መስክና ረፍ ገብተን እንሰራለን። እየታገልን ነው። አሁን እነማ ተይዘው ጠፍተዋል ሲሉ የተወሰነ ለዚህ ለአቃቤ ሕግና ለፍትህ ሚኒስቴር ልከንላቸዋል። አናውቅም ማለት ስለጀመሩ የሚያውቁትን ነገር የተወሰነ እኔ ላክ ነው። በቅርቡ የተያዙና ተጠርጥረው በኢህአፓነት የተደበደቡትን እነገሌ እነገሌ ብለህ አንጽፍም። ምክንያቱም አረጋገጥ ነው የሚሆንብን። ግን በየትግሉ ገብተው ወላ ጎንደር አልክ፣ አምቦ አልክ፣ የትም ቦታ የኢትዮጵያ ህዝብ በሚታገልበት የእኛ አባላት ገብተው እየታገሉ ነው ያለው። አሁንም እየታገሉ ናቸው። ስለዚህ ገብታችሁ ቦሌ ተወስዳችሁ ተገደሉ፣ ይሄ ነው ትግልና መስዋዕትነት መድፈር። እስቲ አርገው እሱ መጀመሪያ እሱ ስለማይገደል ስለማይደርስባቸው ምንም አይነት ነገር እኛ ደግሞ እንደምንሆን እናውቃለን። እኛ እኮ ልኡክ ብለን እኮ የሰላም ልኡክ ብለን እኮ ልከናል። ያለ በ93 ኢዲሀቅ ሰው ልከን የት ነው የገቡት? ከርቸሌ ነው የገቡት። ያኔ ከርቸሌ ነበር። ይህን እናውቃለን እኛ። እና አሁን ከሂድና መስዋዕትነት አሳይ፣ ቦሌ ድረስና ወያኔ ይልቀምህና ሞት ማለት አይገባም። የድፍረት እናንተን አይደለም፣ የዝም ብሎ ራስን መግደል ነው። ራስን ማጥፋት ደግሞ እነሱ አስተምሮንም ሁናቴው ሲጠይቅ ጓዶቻችን መርዛቸውንም ሙጠው ከፎቅም ወድቀው ከምንም ሞተዋል። ምክንያቱም ሁናቴው ግድ ብሎ የጠየቀው ሲሆን ነው። ሁናቴው ግድ ባላለበት ግን ሄዶ መጣድ ጅልነት ነው። ለኔ እንግዲህ ሁሉ ባመነበትና ያዋጣኛል ባለው ስልት ይታገላል። አሁን አገር ቤት ገብተን ምንም ጉዳት አይደርስብንም፣ ቢደርስብንም ደግሞ ይሄን ያህል አይደለም። እዚህ መግባት ከመግባትና ከመታገል እዛ ሆኖ ከመታገል የምናገኘው ጥቅም ይበዛል የሚሉ ካሉ ሊያደርጉት ይችላሉ። የእነሱ ምርጫ ነው። እኛ ጥርጣሬዎች ያሉን ሰዎች ደግሞ ሌላ አቋም ይኖረናል ማለት ነው። እኛ ሁናቸው ካማረ ከዛው እኮ ከሀገር ቤት ነው የእኛ ልጆች የሚወጡት። ግን አመራሩን ሰብስበን ደግሞ እንጨርሳለን ለማለት ከሆነ ተመቻቹልን ከሆነ እንቀበለውም። ይሄ
44ኛው የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ የስ ዊ ካን ወይም ይቻላል ብለው የቀሰቀሱበትን ሁኔታ አይተናል። መደመር የሚሉት ፈሊጥስ ትርጉሙ ምን ይሆን? የተቀነሰ ነበር? ከተደመርንስ ከማና ከነማን ጋር ነው?
እኔ በትምህርት መስክ ከአንደኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ እኔ ቁጥርንና ሂሳብ አልወድም። እና አሁን ይሄም ዝም ብሎ ባዶ ቀመር ይመስለኛል። ባዶ ቀመር እንደ ስሜት መቀስቀሻ ይሁን እንጂ አሜሪካኖቹ የሚፈጥሩት መፈክር፣ ሰው መሰብሰቢያ ምልክት፣ ቢጫ ስካርፍ ማረግ ምናምን እንደዚህ የሚሉት ከነዛ ውስጥ ምንም ትርጉም የሌለው በፖለቲካ ቀፎ የሆነ መፈክር ነው። ስለዚህ እኔ እዛ ውስጥ ገብቼ አዲስለትም እና ለማክረም ፈልገውም ነገር የለም ይዘውት መንጎድ ይችላሉ። መፈክራው ጾቹ ቀፎ እንደሆነ ነው እኮ ይሄ ስሜት መፍጠር ነው። መፈክሩ ቀፎ ነው ምን ማለት ነው? ማን ነው ከመምን ደሞ ኢትዮጵያስ ከሀገሩ ወጣ ከሀገሩ ተቀነሰ ከነሱ ጋር ምንድነው መደመር ማለት? ትርጉም አልባ ነገር ነው። ግን ደስ የሚል መፈክር በቃ አንድ ላይ እንሁን ፍቅር ያቸንፋል እንደተባለው ነው። ምን ማለት ነው መደመር? የት ነው የምንደመረው? ከማን ጋር ነው የምንደመረው? የት ነበርንስ እስካሁን? እኛ ማንንም አልነገረንም ተቀነሳቸዋል እንደዚህ ብሎ አለ። በኢትዮጵያውያን ኢትዮጵያን በኢትዮጵያነት ጸንተን የቆምን ሰዎች ነን እና ከመንግስቱ ኃይለማርያም ጋር ከወያኔ ወንጀለኞች ጋር ከነፍሰ ገዳዮች ጋር አንድ ላይ ኑና እርቅ አድርጉ ተስማሙ ሁላችንም አንድ ቤተሰብ ኑን የሚል ከሆነ አንቀበልም። ይሄ ማለት ትርጉም ካለው እንዲህ አይነት ትርጉም ካለው ከሌለው ደግሞ ምንም ትርጉም የሌለው ቀፎ የሆነ መፈክር።
መደመር ግን ነፍሰ በላና ከፋፋይ ለሆኑት የወያኔ መሪዎች ከለላ ለመስጠት ይሆን?
ሰጥቷቸዋል እኮ የምህረት አዋጅ አወጣላቸው አይደል? ለወያኔ እኮ ምንም አትሆኑም ብሎ መጀመሪያ አሜሪካንም አቅርቦላቸዋል። በዚህ ነው ያግባባቸው። አትከሰሱም፣ ገንዘባችሁ አይዘረፍም፣ ንብረታችሁ አይነካም፣ ምንም ይደርስባችሁ የለም ለወንጀላችሁ ተብሎ እኮ ነው ቸል ብሎ የቆዩት አቅም ከማጣት ሌላም ማለት ነው። ስለዚህ ወዲያውኑ ደግሞ አሁን ለፍርድ ገንዘባችን ነው ገንዘብ የለም ነው አዜብን ይዞ አምጪ ማለት ይቻላል። በቢሊዮን የሰረቁን ሰዎች በቁጥጥር ስር አውሎ ያን ገንዘብ ለማግኘት መማማት ይቻላል። የለም አማራጭ የለም። እንደውም ገንዘቡ ሲገፈግፍ የከረመውን በውጭ ሀገር ያለው ኢትዮጵያ አንዳንድ ብር አዋጣለን። በዚያ አይነት ኢኮኖሚ መፍትሄ የሚፈልጉ ናቸው። በዛው ወዲያውኑ ምህረትና እንትን እንዲሰጥ ደግሞ ህግ ወጣላቸው። ለነሱ ነው የወጣው፣ ለእኔና ለአንተ አይደለም። ወይም ለአንዲት ኢትዮጵያ ድሃ ኢትዮጵያ የወጣ ህግ አይደለም። ለወንጀለኞች፣ ለዘራፊዎች፣ ለነፍሰ ገዳዮች የወጣ አዋጅ ነው። ስለዚህ እነሱን ማግባባት ምናምን ይበለ ማግባባት ህገ መንግስታቸው ይጠበቃል ኢህአዴግ ይቀጥላል ሲባሉ ምን ነው የፈልጉት? እና እነሱ ጠጋበኞች ስለሆኑና ሙሉ ስልጣን ሙሉ ጥቅም ስለሚፈልጉ ደግሞ ህዝብ ደግሞ ከነሱ ጋር ሊፋረዳቸው እንደተነሳ ስለገባቸው ነው ይርበተበቱ ያሉት አሁን። እና በጊዜያቸው እነሱ ቤት ፍርሃት ገብቷል፣ በጊዜያቸው እነሱ ቤት ስጋትና ጭንቀት ገብቷል። ሰየው ነው የምንለው እኛ።
ኤፈርትና ሌሎች የህወሓት ኩባንያዎች የኢትዮጵያን ሀብት እየበዘበዙ ባለበት ሁኔታ አንድ ዶላር አምጡ ምን ማለት ይሆን?
ወያኔ የሚሸት ጮሌነት ነው። ሌላ ምለው የለኝ። ግልጥ እኮ ነው። ሰው ሁሉ ያውቀዋል። ሰው ሁሉ የተገነዘበው ነገር ነው። ገንዘቡ ከየት የት እንዳለና ከማን እንደሚወሰድ እንዳለበት እንደሚገኝ እየታወቀ ህዝብ ኮሚቴ አቋቁሞ በዚህ መሰረት ውጭ ሀገር ያለው ህዝብ አንዳንድ ብር ያዋጣ። ውጭ ሀገር ያለው ህዝብ በሚሰደው ገንዘብ እኮ ነው ባጀት እያሉ በአመት ባጀታቸውን የሚያወጡት የሚደገሙት በሱ አይደለም። አሁን እንደገና አንዳንድ ብር አውጣ፣ ይሄ አይደለም የኢኮኖሚው መፍትሄ። ኢኮኖሚ መፍትሄም እንዴት ነው የሚገኘው የሚለው ላለንበት እንትን አንደኛ የዘረፉት ሰዎች ጋም መመላከት፣ ቅድም ያልከውን ተቋም እንደ ኤፈርት ያለውን ያሁን ተቋም በህዝብ ቁጥጥር ስር ማስገባት፣ ገንዘቡን መውረስ፣ በባንክ ያስቀመጡትን ገንዘብ ሁሉ መያዝ አሉ። እነዚህ መውሰድ ያለባቸው እርምጃዎች አሉ። እነዚህን ሊወስድ አይችልም። አንድ በፍላጎት፣ ሁለት ደግሞ አለቆቹም አይፈቅዱለት አይፈልጉማ። የኢትዮጵያን ህዝብ ቅርስና ንብረት ለባዕዳንና ለአረቦችና ሻቢያም ለሌላውም ለመሸጥ ከመቀዳደሚ በፊት መፍትሄ ያስፈልግ። የኢትዮጵያ ኢኮኖሚ እዚህ ደርሷልና ምን አይነት መፍትሄ እናርግለት ብሎ እኮ አዋቂዎችን ከሁሉ ድርጅቶችም የተውጣጡ ደግሞ የኢኮኖሚ የሚያውቁ ሰዎችን ሰብስቦ ማማከርም አለ። የለም ማማከር የለም፣ መንገር ነው። ህዝብ መጠየቅ የለም፣ ለህዝብ ዲስኩር ማሰማት ነው። እና ያካሄዱ የፖለቲካው አካሄድ ምርጫ የዴሞክራሲ ሳይሆን የአምባገነንነት የግለሰብና የቡድን አሰራር ነው ያለው አሁን ግልጽነት የለም። ይሄን እያየን እኮ ነው አይሆንም የምንለው። ይሄ ነገር አላማረንም የምንለው እንዲሁ ዝም ብለን አይደለም። አላማረንም እንዴ የለም እኛ እዛ ቦታ እንሁን ለማለት አይደለም። የምንፈልገው ቦታም አይደለም ለነገሩ።
የኢትዮጵያ ሕዝብ ለአባይ ግድብ ያዋጣውን ገንዘብ ዛሬ የግድቡን ሁኔታ ለሚመረምር የሹሙ የአንድ ዶላር ጥያቄ መልስ ያስገኝለታል?
ምንም አለመሰራቱ ነው ማረጋገጫ። ምን እኮ አልተሰራም። የአባይ ግድብ ማለቅ የነበረበት ጊዜ ሁሉ አልፏል። እና እኛ በጊዜ ቦንዱን ቡዳ በላው ያልነው ግጥም አንድ ገጣሚያችን የገጠመው ይሄ ነው። እኛ ደግሞ ስለ አባይ ግድብ እንዴት እንደሆነ አስረድተናል። ገንዘባችሁን አትስጡ እየበሉት ነው። ይሄ ሜቴክ ማን ነው ክንፈ ዳኛው ምናምን እየበሉት ነው። ማአት ገንዘብ እየተበላ ነው። ከጣሊያኖች ጋር በዚህ በጉቦ በሙስና በምን ጉዳይ ሁሉ ከጣሊያን ይሰሩ ከተቋራጭ ከሆኑት ጋር ግብግብ የተገባበት ስራው የቆመበት ግን ይሄ ቀጠለ ለማስመሰል የሚሞክሩበት ሰራተኞች እንኳን ደሞዝ የማይከፈሉበትና እንዳያምጡ ደግሞ ባታሊዮን ወታደር አምጥቶ ያሰፈረበት ጉዳይ እንዳለ ጠቅሰናል። ሌሎች አጋልጠናል። ከመጀመሪያን ያጋለጠው የኛ እንትን ከሰማ 73% በመቶ አልቋል ይላሉ። አሁን ሊገባደድ ነው ይላሉ። አይደለም ውሸት ነው። ወደ ኋላ ማድረግ ጀመረ። 73 ያሉትን 68 ያሉትን 60 ቢገነባ ወደ ኋላ ሆነ። ይሄ ውሸት ነው። በሰውን ገንዘብ ነው የበሉት። አሁን ደግሞ በአሜሪካኖችና በአረቦቹ ተጽዕኖ ደግሞ የተወሰደው ውሳኔ ደግሞ ስራውን ለማቆም ነው። ይሄን ሊደብቁ አይችሉም። የመንግስት ገንዘብ ስለሌለ ወይም ገንዘብ የህዝቡ ስላልበቃ የሚል ሰበብ እንግዲህ ይደረግና ነገርየው ወይም በግል እንዲሰራ የሚል አሁን የሚሰማው ጫጫታ አለ ብለው ሊያስቆሙት ነው። ቆሟል። ስራው ቆሟል። ከቆመ ብዙ አመቱ ነው የሆነው። በአመት እንግዲህ ይህን ያህል ሚሊዮን ዶላር ያስገባል የተባለው እንትን በየጊዜው ባለፈ ቁጥር ስንትና ስንት ሚሊዮን እዳው ወጪ ሆነ ማለት ነው። በኢትዮጵያ ላይ በ2010 የሚያውቀው በ2014 ካለቀ 4 አመት መዘግየት አለ። 4 አመት አልተጠቀምንበትም ወዘተ ማለት ነው። እና ደግሞ ግብጽ ጋር የሚደረገው ፉክክር ምናምን ዝም ብሎ የእንትን ነው የልጅ ጉራ ነው የሆነው። ምክንያቱም ለመቋቋም ተዘጋጅተዋል ወይ ይችላሉ ወይ ይፈልጋሉ ወይ ምን ሆኖ መጀመሪያ ነገር አባይ ላይ ግድብስ ነግደው ከሱ ገንዘብ ለመዝረፍ ነው እንጂ ለህዝብ ጥቅምም አይደለም። በመስኖ እንዳንጠቀምበት እኮ ገና ከመጀመሪያው ተስማማው ዋው ይፈሳል በመስኖ ኢትዮጵያ አትጠቀምበትም የሚል ሁሉ ስምምነት አለ። ሰው ይሄን ሁሉ ማገናዘብ አለበት። እና የአባይ ግድብ ብለው ይሰራሉ ተስፋ አድርገው ሳይገደዱ ያዋጡትን ሰዎች መጀመሪያ መክረናል። ይሄ ገንዘባችሁን ማባከን ነው፣ ይልቅስ ለሚታገሉ ስጡ። ይሄን ገንዘብ በሐቅ ለሚታገሉ እንታገላለን ብለው ለሚያሰሩት ሳይሆን ብለን መክረናል። በሬዲዮም በጽሁፍም በምን እና እኛ እዛ ላይ ምንም ቅር የሚለን ነገር የለም።
በቅርብ ጊዜ እንዳየነው በፕራይቬታይዜሽን የተጠቃለሉትን የኢትዮጵያ ብሔራዊ ንብረቶች ባለሀብቶች እንደሚቀራመቷቸው ይጠበቃል። ይህንንም ጉዳይ እንዲመለከቱ የተሾሙ ግለሰቦችም በመስኩ ያላቸው እውቀት አጠያቂ ነው ይባላል።
ይሄ እንግዲህ የተጠናና በደንብ ታስቦበት ለኢትዮጵያ በምን መንገድ ይጠቅማል፣ በኢትዮጵያ ለምን መንገድ አይጠቅምም በሚል ተጠንቶ የተወሰነ ውሳኔ አይደለም። ከመጀመሪያ ይሄ ቻይናና አሜሪካ በሚያደርጉት ፉክክር በአሜሪካኖች የተገፋ ነው። በእርግጥ ብዙ ሰው በቴሌኮሙኒኬሽን የወያኔ ሙሉ በሙሉ ቁጥጥር መነሳት አለበት ቢያንስ በገሚስም ቢሆን ለግል ባለሀብቶችና ባለንትኖች መሸጥ ይገባዋል የሚል አስተያየት በአዲስ አበባ ብዙ ጊዜ ይሰማል። ግን አሁን ምንድን ነው የተጽዕኖ ነው። በተጽዕኖ ነው። ማን ነው ሊገዛ የሚችለው እነዚህን ኩባንያዎች? የኢትዮጵያ ባለሀብት ማን ነው? ወያኔ ነው። አሁን ባለው ሁናቴ ደግሞ ሻቢያ ነው። ባለው ሁናቴ አሁን አረቦች ናቸው እና አሜሪካን ባዳን ናቸው። ለደስ እኮ የግል ማረግ የሚለውን እኮ ተሞክሯል። ሌሎች ሀገሮች ተሞክሯል። ኡጋንዳ ተሞክሮ በሁሉ መስክ ህንዶች ናቸው ተመልሶ ያዙት። የሀገር ባለሀብቶች ያንን በብዙ ሚሊዮን አውጥተው ሊገዙ የሚችሉ በጣጥ የሚቆጠሩ ሆነው ነው የቀሩት። እና ለህዝብ የጠቀመው የለም። እንደገና የብዝበዛ ነገር ነው የሆነው። እና አሁን የኢትዮጵያም የተጠናና ለኢትዮጵያ ይጠቅማል በሚል እንትን ያለ አይደል? አሁን ስለሱ የሚያማክሩ ሰዎች ተብለው የተመደቡት ራሳቸው ብዙዎቹ አስቃሉ። ለኢትዮጵያ ኢኮኖሚ የሚጠቅም ሂደት ነው የሚል እኔ ምንም ግምት የለኝም። አሁን በተያዘው ባለው ፖለቲካ ደግሞ ከጥቅሙ ጉዳቱ ነው የሚያመዝ። የህዝብ መንግስት ቢኖር የኢትዮጵያን ጥቅምና ጉዳት አመዛዝ ነው። ብሔራዊ ሀገራችንን ባህል ሀብቶች በሚያጎለብት መንገድ ሊሰራው ይችል ይሆናል ብለን እንገምታለን። እኛ ያንን እንግዲህ እንፈልጋለን። ሁሉ ነገር በመንግስት ቁጥጥር ስር ይሆን አንልም፣ ግን ሁሉ ደግሞ ቅርስ የምንላቸውና ለህዝብ ግልጋሎት ሰጥተው እንዲቀጥሉ በመንግስት ወይም በህዝብ ስር በህዝብ መንግስት ስር መሆናቸው የሚጠቅሙ ደግሞ እነሱን አሳልፈው መስጠት አይቻልም። አሁን በፈረንሳይ እና በአንዳንድ ሀገሮች በአውሮፓ በራሱ የትራንስፖርት መስክ፣ ቴሌኮሙኒኬሽን፣ ብዙ አይነት ነገሮች በመንግስት ቁጥጥር ስር ያለው አሉ። እና ባለፈው ለምሳሌ የባቡር እንትን ኩባንያ ለግል ይሸጠዋለን ብሎ ፈረንሳይ ብዙ ስራ ማቆም አድማና ረብሻ ውስጥ ነው የገባውና ስቦታል፣ አልቻለም። እንግሊዝ እንደሱ ተደርጎ የባቡር እንትናቸው ሲስተሙ እንትኑ የወደቀበትና አሁን ሲጠየቁ 70% በእንግሊዝ ሀገር ወደ ድሮ ብንመለስ ያሉበት ሁኔታ አለ። ስለዚህ ዝም ብሎ ነው በዘፈቀደ እንደው የሚደረግ እንደው ፈረንጆችን ለማስደሰት የሚደረግ ሳይሆን ተጠንቶ መሆን አለበት። ያው አሜሪካኖቹ መጥቶ ኢትዮጵያ አየር መንገድ ጎብኝተው ተመልሰዋል። ምን እንደተነጋገሩ አይታወቅም። ኢትዮጵያ አየር መንገድ ብዙ ድርሻ ንሽጥ ከተባለ ለግል የሚገዙት አሜሪካኖች ወያኔ ራሱ እና አረቦች መሆናቸው ደግሞ ግልጽ ነው። የኢትዮጵያ ማአት ሚሊዮን ብር አውጥቶ ድርሻ ሊይዝ የሚችል ግለሰብ ኢትዮጵያዊ ከወያኔ ውጪ የለም።
አዲሱ ትውልድ ወደ ግራና ቀኝ እንዳይመለከትና ባንድ ቦይ እንዲፈስ አስተዳደራዊ ሸፍጦች እየተሰሩበት ይገኛል። በዚህ አጋጣሚ ይህን በሚመለከት ለአዲሱ ትውልድ መልእክት ቢያስተላልፉልን።
ወይዘሮ ማዋይሽ እንዳለችው አይችል በላትና በተቀደደላቸው ቦይ ማስተስተው ለኢትዮጵያ በሚጠቅመው ኃይሎች መጥተው በብሔርተኝነት በብሔር ጥላቻ በኢትዮጵያዊነት ጥላቻ በኢትዮጵያ ጥላቻ የሚቃኟቸውን እንዲቋቋሙ ለሁላችንም መድህን የሚሆነው ኢትዮጵያን ሀገራችን ብለን በአንድነት ስንታገል መሆኑን እንዲያውቁ በአቋራጭ በጥገና በተድበሰበሰ ደግሞ መፍትሄ እንዳይረኩ እንዳይወናበዱ አደራ ማለት ነው የምንሞክረውና የምናደርገውም ጥረት ይሄ ነው። ዋናው ደግሞ ትግሉን መቀጠል ነው። ትግሉ ነው እያጸዳው የሚመጣው ሁሉን ነገርና የጋራ ትግል መያዝ ኢትዮጵያዊነትን መያዝ እና ኢትዮጵያዊነትን ጥሎ የህዝብ ጥላቻና የእርስ በርስ ቀውስና ጦርነትን የሚሰብኩትን መቋቋም እና ወግዱ ማለት ያስፈልጋል ማለት ነው። የህዝብን መብት ለማስከበር አገርን ለማስከበር በሚቻለው መንገድ ሁሉ ለመታገል መድፈር መቻል አለብን። ለሁሉ መፍትሄ አለ። አሁን ባለፉት 3-4 ዓመት ያየነው እኮ ወጣቱ እንደታገለ ነው፣ ህዝቡ እንደታገለ ነው። ማአት መስዋዕትነት ተከፍሏል። ማአት ብዙ ሺህ ሰው ነው የሞተው፣ ብዙ ሺህ ሰው ነው የታሰረው፣ ደብዛው የጠፋው፣ ግብረሰዶም የተፈጸመበት የተሰቃየው በየእስር ቤቱና በየማጎሪያው አሁን እየተዘረዘረ የሚመጣ ነገር ነው። እና ትግል መስዋዕትነት ይጠይቃል። ትግል ፈልጎ መስዋዕትነትን ፈርቶ አይቻል። አሁን ሰላም ትግል፣ ፍቅር፣ መታረቅ ምናምን የሚለው የትግልን አስፈላጊነት መሸፋፈኛ ነው የሆነው። አሁን ወያኔን አጥብቆ በመታገና ወያኔን ከስረ መሰረቱ መንግሎ በመጣል ፈንታ እርቅ፣ መግባባት፣ ይቅርታ የሚሉ ድሮች መጡ። የምንዝደው ያን ስራችንን ሊያደናቅፈን ነው። አሁን መስዋዕትነት የሚፈሩ ደግሞ ለትግል ዝግጁ ያልሆኑ ደግሞ ወያኔ ይገለናል ነው የሚፈሩት። ደግሞ የተወሰኑት ደግሞ ጥሩ መንገድ ናት ብለው ይደግፉ ይችላሉ። ሰላም ትግል እኮ መስዋዕትነት ይጠይቃል። ባዶ እጅ ወጥቶ መሰለፍን መተኮስን مقصلن مموتن ሁሉ ይጠይቃል ለከባዱ እሱ እንዴ ለትግል ቆርጦ መነሳትና መንገድ አለው ሁሉ ግዜ መንገድ አለው የተዘጋም ይመስለው መፍትሄ መንገድ አለው ግን እኛ ዋናው ቆርጠን መነሳትና አንድ አላማ አንድ ግብ ይዘን አገራችንን ከጥፋት ለማዳን መታገል ነው እንጂ ትግላችን አቅጣጫውን ስቶ የርስ በርስ ጥላቻና የርስ በርስ ጥላትነት የለምኛ ኢትዮጵያ አይደለም ከኢትዮጵያ ምን ያያይዞን የሚባል አሁን አዳዲስ ፈሊጥ የተጀመረው አይነትና የተሰፋፋ ያለው ፈሊጥና እሱን መከተል ደግሞ ጥፋት ነው ስለዚህ ያ ያን ጊዜ መውጫ መንገድ አልነበረንም ሁለት ነገር ነው የፈለገው አንደኛ የተማሪው ትግል ማንንም ከጥቅቁም ነገር ስላልቆጠረው ባለማጣፍ ደረጃ ማሳወቅ ፈለገ ኢትዮጵያ ውስጥ ችግር አለ ተማሪዎች እየተሰለፉ ነው እየታገሉ ነው አውሮፕላንም እያስገደዱ ነው በሚል እንትን ለመስራት ሁለተኛው ከሀገር ለማውጣት የግር መንገዱ ብዙ ነው ረጅም ነው መያዝም አለ ስለዚህ ይሄኛው ሞት ሊያስከትልም ይችላል ደፍረን በዚህ መንገድ እንውጣ በሚል ነው እንግዲህ ከሀገራችን ወጥተን ለመደራጀትና ለማደራጀት የሞከርነው እና ወደ ያፓ ምስረታ ሄድ ነው በነገራችን በቅርቡ አንድ ሰው ተነስቶ ያፓ መስራች ነኝ ያው በአካባቢው በሰማውና ለህዝቡ ያስደስታል ያሉ በሚዋሹት መንፈስ መሰረት ውሸቱን ሲቀጥፍ ነው መስራች አልነበረም አሁን ወደ ኢትዮጵያ ገብተው ያፓኛነን ሊሉ የሚፈልጉ አንጃዎችና አጨራሪ ቡድኖች ወያኔም ራሱ ሊመሰረታቸው የሚፈልጉ ደያፓ እንዳሉ ህዝብ እንዲያውቁ ፈልጋለሁ ማለት ያፓ አንድ ነው ያፓ የኛ ያፓ ብቻ ሌላ ያፓ የለም የምናውቀው ያፓ የለም ይሄ ያፓ ደግሞ አሁን ተደራድሮ ቦታ ፈልጎ ምን ብሎ ወደ ህዋዊነቱን ሰርዞ ሊወጣ አመቹናቴ ገና የለም ብሎ የቆመው ያፓ ነው ማለት ይሄን ለማለት ፈልጋለሁ ግን እንደተና እንደ ኢሳይያስ እንዳልባርክ በሳቅ አልተሳካልንም እኛ አገራችን የተጎዳሽ ነው እንጂ ይያለፈላት አይደለም አገራችን አልፎላት ህዝባችን ደህና ኖሮ መኖርና መተንፈስ በሚችልበት ጊዜ ያን ጊዜ እንግዲህ በደም ሆሆሆ ብለን ስቃለን እስከዛው እንግዲህ ነው ሳቁ ትንሽ ያለው ሁኔታ የሚከሰተው ናት ያስከፊነቱ የሚያስቆናት የለም በእርግጥ አሁን ባሁን ስናይ ህዝባችን እየተገደለና እየተሰቃየ ነው ስንቱ አሁን በእስር ቤት ታጉሮ ነው ያለውና ብዙ የሚያስፈነድቀን ነገር የለም ሄደው ያጨበጨቡ ለዘፈኑት እነሱ የታያቸው ነገር እንዳል እኛ ግን አልታየንም እሱስ ከታየን እንግዲህ ትንሽ ከሳቆ ቆጠብ ብንል እንትን የለውም እኔ ማስታውሰው የትግል ተመክሮ ለሰው የሚያነዱ ዋናው ትግል መቀጠል የሚለው ትግል መቀጠል መጠንከር የመንፈስ ጠንካራ ያስፈልጋል እኛ ብዙ ጊዜ ሊያጠፉን ብለው ሊያጠፉን ደርሰው ጥሳችን ነክሰን ትግሉን በመቀጠል ነው እዚህ ያደረስነው ትግሉን መቀጠል ያስፈልጋል ወኔ ያስፈልጋል ኢትዮጵያዊነት ወኔ እንደው ፈሪ ብቻ እየተባልን እኮ መጫወቻ ሆነን ማንንም ተጫወተን እንደዛ ፈንድቀን ትላንት ወንድሞቻችን እህቶቻችን ደም ያፈሰሱትን እየፈነደቅን እኮ ነው ምንቀበለው ያለነው ይሄ ምንድነው ይባላል ማህሪነት ይቅርታ አድራጊነት የለም እንደዛ ነገር የለም ስለዚህ ትንሽ ጠንካራ ሆኖ መንፈስን አጠንክሮ ቀበቶን ሸምቀቅ አርጎ ትግሉን መቀጠል ለማንም ለመጣ ባለነፍ ቃለ መስገድ ለማንም ለመጣ አፈጮሌ መታለል በፍጹም ማቆም አለብን ይሄ ነውና ህዝብ ያስገኘውን ትግል ደግሞ ለአንድ ሰው መስጠት የለብን በደሙ እኮ ነው ያስገኘው ወይ ለውጥ አሁን የሚባለው ወያኔን መዳከም ነው እኛ ምን ነው የወዲያ መዳከም የመጣው ህዝብ ስለታገለና ስለደማ ነው ከዚህ በፊት እንደው ለትግል መድማት ለትግል መስዋዕት እኮ ራሱ እንደ ኃጢአት ተቆጥሮ ያፓ ሰው ሁሉ አስፈጀ ይያሉ ሚላፎብልሁ ከንቶች ነበሩ ማአት መድረክ ይዘው እንደው ሚሉ ግን ህዝብ አሁን ቢሆን ለውጥ ያመጣው ወያኔን ያዳከመው በትግሉ ነው በደሙ ነው ስንት ሺህ ሰው ሞቷል እኮ ስንት ሰው ታስሯል ተሰቃይቷል ይሄንን መርሳት የለብንም ስለዚህ የትግል ጽናትና ወኔ ይኖረን እና ኢትዮጵያዊነትን ደግሞ አሳልፈን አንስጣ ሀገራችንን ሶማሌ ላይ ያረጉም ይፈልጓሉ አሁንም በዘረኝነት ሊገዟት የሚፈልጓሉ የተፈራረቁ እነዚህን ሁሉ እንቋቋማቸው። የዋህነት በዚህ ላይ አያስፈልገንም እና ኢትዮጵያ ናት ሀገራችን እኛ ኢትዮጵያዊ ነን። ይሄንን በምንም በሌላ በጎጥ የገቡ በብሔረሰብ የገቡ ሊያፈራርሱና ሊያፋልሱን የሚፈልጉትን ሁሉንም ከዚህም ከዛም የመጡትን የነበሩትንም ወይም አዲሶቹንም መታገል አለብን ማለት ነው። ይሄ ነው የኔ መልእክት።
የአፓ ሬዲዮ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከሌሎች የሬዲዮና ቴሌቪዥን ጣቢያዎች ሙሉ በሙሉ በተለየ መልኩ አዲሱን ሹም እና ሹሙን ያመጣውን ስርዓት እየተቃወመ ይገኛል። በዚህ ዙሪያ ምን የሚሉት አለ?
ወለኛ የኛ ሬዲዮ ፍኖተ ዲሞክራሲ በማንም ባድ ኃይል ወይም ባድ መንግስት ተደግሞ የሚሰራ አይደለም። እስካሁንም የቀጠለው ይሄን ሁሉ አመታት የቀጠለው በአባላቱና በደጋፊዎች ትብብርና ድጋፍ ነው። በመላ ኢትዮጵያ እንዳናዳርስ ደግሞ ብዙም እገዳ ሲደረግብን የቆየ ነው። ካጋጆቹም አንዱ አሁን ጠቅላይ ሚኒስትር የሆነው ሰውዬ ነው። ይሄን እናውቃለን። ግን አሁን እገዳ የለም። ሊሰማ የሚችልበት ሁኔታ ያለ እና በርከት ያለ ሰው እየሰማን ስለሆነ መልእክታችንን አስተላልፋለን። ይህን መልእክት እንዳናስተላልፍ የሚፈልጉ የአዲሶቹ ደጋፊዎች አሉ፣ እናውቃለን። በዛ እንግዲህ አገር ቤትም የገቡ የጥላቻ ራዲዮኖች አሉ፣ ራዲዮና ቴሌቪዥን የጥላቻ ሰባኪዎች። እነሱ ለጊዜው ድምጻቸውን በሌላ መልክ አስመስለው ጃጅስ ጃኖ ለብሰው ነው እንግዲህ ብቅ ያሉት። እነሱንም መቋቋም አለብን እና ድጋፍ ያስፈልገናል። አንደኛ ህዝብ እንዲያዳምጠን እንፈልጋለን፣ ጆሮ እንዲሰጠን ይበልጥ ህዝብ ማለት ነው ብዙዎች። ሁለተኛ እርዳታ እንፈልጋለን። ምክንያቱም በህዝብ እርዳታ በህዝብ ድጋፍ ነው እንግዲህ ሰፋ ያለ ስራ ልንሰራ የምንችለው፣ ልዩ ልዩ ተግባሮችን ልንወጣ የምንችለውና ድጋፋችሁ ሀገር ውስጥም ያለው በውስጥም ያለው ኢትዮጵያው ለፍኖተ ዲሞክራሲ ድጋፍ መስጠት ጥሩ ነው፣ ጠቃሚ ነው ብለን እናምናለን። ሁለተኛ የተለየ ድምጽ መወደድ አለበት። ሁሉም ባንድ ጅረት ባንድ ቦይ መፍሰስ የለበትም። አለበለዚያማ የምንድነው ይሄ ኢትዮጵያ ቴሌቪዥን የሚባለው የኢትዮጵያ ጋዜጦች በፊት የምናያቸው አይነት ዝም ብሎ አንድ በሰንት ባለ ተቃውሞ ማሰማት የሚያስቀጣበት የሚያስወግዝበት አይነት ሲሆን፣ እንደው አዳዲስ ሐሳብ አዳዲስ አቋም የተለየ አቋም ለማዳመጥ ደግሞ መፈለግ የዴሞክራሲ ፍላጎት አካል ነው። ለምን ሁሉ የሚለውን አታነበንቡ ማትደግሙ ብሎ ሰየሙ ዴሞክራሲን አባልጽግም በጣም ይጎዳል። ስለዚህ የተለየም አቋም የያዘ የተለየ አስተሳሰብ የሚያስተዋውቅ የሚያሸራሽር ራዲዮን መደገፍ ለዴሞክራሲ ከምናደርገው ትግልና ካለን ፍላጎት ጋር የተያያዘ ነውና በዚህ መንፈስ ፍኖተን መደገፍና ማበረታታት ማጠናከር ያስፈልጋል እላለሁ።
ሹሙ ኢህአፓና መኢሶን በሸና በቸ ተጋደሉ ብሎናል። ከወያኔ ጋርስ በየትኛው ፊደል ይሆን የተጋደላችሁት?
እንግዲህ በኢህአፓ ላይ ብዙ ያሰት ወሬና ቅስቀሳ ሲሰራጭ ቆይቷል። ይሄ እንግዲህ ከአጭር ጊዜ ጀምሮ ነው፣ ከተቋቋመን ጀምሮ ማለት ይቻላል። ምክንያቱም የምንታገላቸው ኃይሎች ያው በጠላትነት ስለሚፈርጁን እነሱ ታግለውናል። ፈረንጆቹም አልተኙልንም ከመጀመሪያው ከስልሳዎቹ ጊዜ ጀምሮ ማለት እና ብዙ ሐሰት። ደርግ ደግሞ ያንን ሰማይ አድርሶታል። ይህን ቅጥፈቱን የአረብ ቅጥረኞች ነበን፣ ዝናብ አቁመናል፣ የሲአይኤ ቡችሎች ነን ያልተባልነው ነገር የለም። ከዛ አንዳንድ ውሸቶች እስካሁን የሚሰሩ የሚደግሟቸው የደርግ ርዝራዦችና ወንጀለኞች የሚደግሙት ሶማሌን ደገፉ ምናምን አስጠቁ ግንጠላ እነሱ ነው ያስተማሩት ባት ነገሮች አሁንም የወያኔ አሽከሮችም የሚደልቁት ከበሮ ነው። የሁሉ ውሸት ነው። ግን ወጣቱ ታሪኩን ማወቅ ማንበብ ያስፈልገዋል። በውሸት መቃኘት የለበትም። በውሸት መመራት የለበትም። ዝም ብሎ አየር ላይ ሆሆሆ ብሎ ስሜታዊ ሆኖ መጓዝ የለበትም። አሁን የጠቅላይ ሚኒስትር ተነስቶ በሸና በቸ ተጣሉ፣ ይሄ በጣም አሳፋሪ የሆነ ዝቅጠት ነው በእኛ በኩል። ያን ሁሉ ሰማዓት ያ ሁሉ ለሀገር ብሎ የተሰዋው ሁሉ እንትን የሚል ነው። እኛ ከወያኔስ በፊደል ተጣላን? እሱ ከሚያገለግለው ወያኔ ጋር በምን ተጣላን? በአቋም አይደል ተጣላ ነው? ነጻ ትግራይን መሰረታለን ሲሉ ተቃውመናቸው አይደለም የተነሳ ነው? መሰረታዊ በሆኑ ጥያቄዎች ላይ ያሉን ልዩነቶች ናቸው እንጂ ለትግል እና ለቅራኔ የሚያበቁን የፊደልና የአነጋገርና የቋንቋ ነገር አይደለም። እንደዚህ ብሎ ማክቸልቸል ለሀገራቸው የተሰዉትን ሁሉ ደም መርገጥ ነው፣ ማቆሸሽ ነው። እና ይህ ውሸት፣ እንደዚህ ነገሮች ውሸት እንደሆኑ ማወቅ መረዳት መቻል አለባቸው። አብራችሁ ማጨብጨብ ወይም መደገፍ ወይም እውነትም ለማለት የለም። መኢሶንና ኢህአፓ በቸና አልተጣሉ። ይሄ ፈጠራ ወሬ ነው። እና ታሪክ ደግሞ በደንብ አድርጎ የሚያሳየን ትነን ሳጣኑ ደግሞ በርዕዮተ ዓለም ዘምሎ ዘለው ኮሚኒስት ሆኑ፣ ግራ ክንፍ ሆኑ። ይሄ ደግሞ እሱ አላጠና እንደሆነ በወያኔ ስር የእሱ ጉዳይ ነው። እኛ ግን የመረጥነውን ርዕዮተ ዓለምና የመረጥነውን ፕሮግራም ምን እንጽፍ እንደነበረ ምን እንተነትን እንደነበረ ሞሮች ያን ጊዜ በምን በምን እንዴት እንዲከራከሩ እንደነበረ ካላወቀ ታሪክ ሊማር ነው የምንመክረው። አውቆ ከሆነ ግን ያው ውሸታም ያሰኘዋል፣ ሌላ ነገር የለውም። ስለዚህ ታሪካችሁን ለማወቅ ሞክሩ ነው እኛ እና ኢትዮጵያን አስቀድሙ። ዋና ኢትዮጵያን ማስቀደም ነው። የኢትዮጵያን ጥቅም የኢትዮጵያን ሕዝብ ጥቅም ይጠብቃል ወይስ ይጎዳል መፈተኛው እንጂ መሪዎች ነን የሚሉ በሚለፈልፉት ድርጅቶች ነን የሚሉ ስለራሳቸው በሚያወሩት አይደለም መገምገም ያለባችሁ። ስራቸው ምንድን ነው? አቋማቸው ኢትዮጵያዊ ነው ወይ? አቋማቸው ለኢትዮጵያ ይጠቅማል ወይ? ትናንት የተናገሩትን ዛሬ ክደው ሰው ሊያጨበረብሩ ሲሞክሩ መታለል የለም ለየለም። እዛ ሀቁ ይሄ ነው እናውቀዋለን፣ አንበነዋል፣ ተፈንጥቅተነዋል፣ አጥንሰራዋል ብሎ መከራከርና አቋም መያዝ ያስፈልጋል እንጂ ማንም የመጣ ባለነፍጥ የሚነዳን መሆን የለበትም። ሁሉ ደግሞ ያለማወቅና የአንጎል ባርነት ነው መጥፎ። ሰው አንድ ኃይል ወይ አንድ መሪ የህዝብን አንጎል ጨምደድ አድርጎ ከያዘው እና በቁጥጥር ሱ አድርጎ እግሮች ስር ከደፋ አበቃልን ማለት ነው። ስለዚህ አንጎላችንን ነጻ፣ እውቀታችንን ነጻ አድርገን በዛ መብታችንን ለማስከበርና ሀገራችን ኢትዮጵያን ደግሞ ለማስከበር መጣር አለብን ብዬ ነው ሀሳብ ማቀርበው።
አድማጮቻችን ከአቶ ኢያሱ አለማየሁ ጋር የተደረገውን ቃለ ምልልስ ክፍል 5 በማክሰኞ ምሽት ፕሮግራማችን እናቀርባለን።